ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የምናስተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ። ሐሙስ ጥር 2 ቀን 2016 ዓ ም ክብራትና ክብራን እንደምናመሻችሁ። ዝግጅቱን ማስተናግድላችሁ እንግዲህ ወሌ ነኝ። ከስቱዲዮ የምታቀናብርልን ብራያን ኃይሉ፣ ለዜናው ደግሞ አሉላ ከበደ በስቱዲዮ ይገኛል። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን እንድታመሹ እየጋበዝኩ አሁን ወደ ዓለም ዜናው።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። በኢትዮጵያ ያለው የጤና ቀውስ አሳስቦኛል አለ የዓለም ጤና ድርጅት። በቀይ ባህር አካባቢ የሚሰነዘሩ ጥቃቶች እንዲቆሙ ተጠየቀ። በአልሻባብ የተያዘችው የመንግስታቱ ድርጅት ሄሊኮፕተር ጉዳይ እያነጋገረ ነው የሚሉት ከርዕሰ ወሬዎች ውስጥ ናቸው። አሁን ወደ ዝርዝሩ እንዘልቃለን። በኢትዮጵያ ያለው የጤና ቀውስ አሳስቦኛል አለ የዓለም ጤና ድርጅት። በኢትዮጵያ እየተባባሰ ያለው የጤና ችግር፣ ድርቅ፣ ግጭትና የሰዎች መፈናቀል በሽታንና ረሃብን እያባባሰ መጥቷል ሲል የዓለሙ ጤና ድርጅት አሳስበዋል። ከ80 በላይ ቋንቋዎች ተናጋሪ የሆኑ ማህበረሰቦች ባሉበትና በአፍሪካ በህዝቧ ብዛት ሁለተኛ በሆነችው አገር ከቅርብ ዓመታት ወዲህ በዘውግ ማንነትና በግዛት ይገባኛል ጥያቄ የተነሳ ግድያዎችን ያስከተሉ ጥቃቶች ማጋጠማቸውን ዘገባው ጠቁመዋል። በጥቅምት 2016 በሰሜን ኢትዮጵያ በመንግስት ኃይሎችና አማጽያኑ መካከል የተካሄደው ጦርነት የጅምላ ፍጅት ማስከተሉን ያወሳው ዘገባ ከሁለት ዓመታት በኋላ ነው የተደረሰው ግጭቶችን የማቆም ስምምነት ተከትሎ በጊዜው በአካባቢው ይካሄድ የነበረው ጦርነት ቢያበቃም በሌሎች አካባቢዎች የሚካሄዱት ግጭቶች ግን አላስቆመም ብለዋል። በዚህም የዚያች ሀገር መከራ አለማብቃቱን ጠቁመዋል። የዓለሙ ጤና ድርጅት ዋና ኃላፊ ትናንት ረቡዕ ጄኔቫ ላይ በሰጡት ጋዜጣዊ መግለጫ በሀገሪቱ የተለያዩ ክፍሎች እየተባባሰ የመጣው ቀውስ ድርጅታቸውን በእጅጉ እንዳሳሰበው አመልክተው በትግራይና በአማራ ክልሎች የሚታየው ድርቅ ወደ ቸነፈር መቃረቡን የሚገልጹ የመገናኛ ብዙሀን ዘገባዎችን ጨምሮ ግጭቶች፣ ድርቅና መፈናቀል የከፋ ረሃብና ወረርሽኝ እያስከተሉ ነው ብለዋል። የኤልኒኞ የአየር ንብረት ለውጥ ያስከተለው ድርቅ በመላው ኢትዮጵያ ከ17 ሚሊዮን በላይ ሰዎችን ለጉዳት መዳረጉን ጠቁመው በተለይ በሰሜን ኢትዮጵያ አካባቢዎች ያሳደረው ተጽዕኖ ግን አሳሳቢ መሆኑን ዶክተር ቴድሮስ አድሃኖም ተናግረዋል። አክለውም በሰሜን ኢትዮጵያ ግጭት፣ ድርቅ፣ የኢኮኖሚ ቀውስና የተመጣጠነ ምግብ እጥረት በተለይም በትግራይና በአማራ ክልሎች የበሽታ ወረርሽኞች እየተስፋፉ ነው ብለዋል። የወባ፣ የኩፍኝና የደንጊ በሽታዎች እየተበራከቱ ይገኛሉ ያሉት የዓለሙ ጤና ድርጅት ዲሬክተር የሚያስፈልገውን እገዛ መጠንና አይነት ለመገምገም ወደ ተጎዱት አካባቢዎች የበለጠ ተደራሽነት እንዲደረግ ጠይቀዋል። በአማራ ክልል የኢንተርኔት አገልግሎት መቋረጡን አመልክተው ከቦታ ቦታ የሚደረጉ እንቅስቃሴዎች መገደብ የሰብአዊ ረድኤት አቅርቦቱን ማስተጓጎሉንም ጨምረው ገልጠዋል። የዓለሙ ጤና ድርጅት የድንገተኛ አደጋዎች ክፍል ዲሬክተር ማይክል ራያን በበኩላቸው ድርጅታቸው በቀውስ የተጠመዱ አንዳንድ አገሮች ቀደም ሲል ከተከሰቱ ፈተናዎች ሊያገግሙ ከማይችሉባቸው የቀውሶች አዙሪት ውስጥ ወድቀው እያየ መሆኑን ተናግረዋል። እንዳለመታደል ሆኖም እያየን ያለ ነው ከጊዜ ወደ ጊዜ ወደ ተለያዩ ተደጋጋሚ ቀውሶች የሚሸጋገሩ ግጭትና የተጋላጭነት አዘቅት ውስጥ የሚወድቁ አገራትን ስብስብ ነው ብለዋል። በቀይ ባህር አካባቢ የሚሰነዘሩ ጥቃቶች እንዲቆሙ ተጠየቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የየመኑ ሁቲ አማጽያን በቀይ ባህር አቋርጠው በሚጓዙ መርከቦች ላይ እያደረሱ ያሉትን ጥቃት አውግዘው ከድርጊታቸው እንዲታቀቡ ተጠይቋል። ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባል የሆኑት ዩናይትድ ስቴትስ እና ጃፓን ያቀረቡት የውሳኔ ሐሳብ ዓለም አቀፍ ንግድን የሚያውኩና የባህር ላይ ጉዞ መብቶችንና ነጻነቶችን የሚያስተጓጉሉ ጥቃቶች በሙሉ እንዲቆሙ ይጠይቃል። 15 የምክር ቤቱ አባላት ድጋፍ የሰጡትን የውሳኔ ሐሳብ ተቃውሞ ድምጽ የሰጠ ባይኖርም ሩሲያ፣ ቻይና፣ አልጄሪያ እና ሞዛምቢክ ድምጽ ተአቅቦ አድርገዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር የሆኑት ሊንዳ ቶማስ ግሪንፊልድ ስለ ውሳኔ ሐሳቡ ያብራራሉ።
Even as we continue to demand that the Houthis stop
እነዚህን ጥቃቶች እንዲያቆሙ እየጠየቅን ባለበት ወቅት ኢራን ሁቲዎች የሚፈጽሙትን ጥቃት ለረጅም ጊዜ ስትደግፍ እንደነበረ ልንዘነጋ አይገባም። ያለ ኢራን ድጋፍ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ በኩል የሚተላለፉ የንግድ መርከቦች ላይ ውጤታማ የሆነ ጥቃት ለማድረስ አይችሉም ነበር።
በኢራን የሚደገፉት ሁቲዎች ከእስራኤል ጋር ግንኙነት ያላቸውን ወይም ወደ እስራኤል የሚጓዙ መርከቦችን ኢላማ እንደሚያደርጉ አስታውቀዋል። ይህን የሚያደርጉትም በጋዛ ሰርጥ ለሚገኙ ፍልስጤማውያን አጋርነታቸውን ለማሳየት መሆኑን አመልክተዋል። ነገር ግን ከእስራኤል ጋር ግንኙነት የሌላቸው ከ40 ሀገራት የመጡ መርከቦችም ኢላማ መደረጋቸው ተገልጿል። በማይክል ብራውን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ወደ ዓለም አቀፍ ዜናዎች ስንሻገር ክሪስ ክሪስቲ የምርጫ ዘመቻቸውን አቋርጠው ወጡ። የቀድሞው የኒውጀርሲ አገረ ገዢ ክሪስ ክሪስቲ የሪፐብሊካን ፕሬዚዳንታዊ እጩ ሆነው ለመቅረብ የያዙትን ዘመቻ አቋርጠው ወጥተዋል። ክሪስቲ የወሰዱት እርምጃ በአንድ በኩል ዶናልድ ትራምፕ የፓርቲያቸው እጩ ሆነው ለመቅረብ የያዙትን ግስጋሴ ለመግታት የተደረገ ጥረት ተደርጎም ታይቷል። ክሪስቲ ይህን ውሳኔያቸውን ይፋ ያደረጉት ትናንት ረቡዕ ማምሻው ላይ በ2024 የምርጫ ሂደት አምስተኛው የሪፐብሊካን ተፎካካሪዎች እርሳቸው በሌሉበት ክርክር ከመጀመሩ በፊት ጥቂት ሰዓታት ቀደም ብሎ በኒው ሃምፕሸር ክፍለ ግዛት ደጋፊዎቻቸው በተገኙበት ስነ ስርዓት ነው። የትራምፕ ተቺዎች ከቀድሞ ፕሬዚዳንት ሌላ ፓርቲውን የሚወክል እጩ አሸንፎ እንዲወጣና ፓርቲያቸውን አንድ ለማድረግ በያዙት ጥረት ክሪስቲ የምርጫ ዘመቻቸውን አቋርጠው ከፉክክሩ ይወጡ ዘንድ ብርቱ ጫና ሲያደርጉባቸው ነበር። ይሁንና ክሪስቲ ፈጥነው ከቀድሞ ተፎካካሪዎቻቸው ለአንዳቸው ድጋፋቸውን ይሰጡ እንደው ግን እስካሁን ግልጽ ባይሆንም የምርጫ ዘመቻቸውን ማብቃት ይፋ ያደረጉበትን ንግግራቸውን ከማሰማታቸው አስቀድሞ ኒኪ ሄሊ እንዳይሆኑ ሆነው ይሸነፋሉ ሲሉ በቀጥታ ማይክሮፎን ውስጥ ተሰምቶ ነበር። አድማጭ ተመልካቾቻችን የምትከታተሉት የሰዓቱን የዓለም ዜናዎች ነው። በአልሻባብ የተያዘችው የመንግስታቱ ድርጅት ሄሊኮፕተር ጉዳይ እያነጋገረ ነው። የተባበሩት መንግስታት ድርጅት የተከራያት ሄሊኮፕተር በሶማሊያው አሸባሪ ቡድን አልሻባብ መያዟን የሚጠቁሙ ዘገባዎች አስመልክቶ ጥያቄ የቀረበላቸው የድርጅቱ ቃል አቀባይ ድርጊቱ መፈጸሙን አረጋግጠው ለዚያ ምላሽ የሚሆኑ ጥረቶች እየተደረጉ ናቸው ብለዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱጃሪች ትናንት ለጋዜጠኞች ሲናገሩ ድርጊቱ በጋልዱግ ጉዱድ ከተባለ ስፍራ የተፈጸመ ሲሆን በሄሊኮፕተሯ ተሳፍረው ለነበሩ ሰዎች ደህንነት ሲባል ለአሁኑ ከዚህ ያለፈ የምንለው የለም ብለዋል። እስራኤል ጋዛ ውስጥ የዘር ማጥፋት ወንጀል እየፈጸመች ነው አለች ደቡብ አፍሪካ። በእስራኤልና በሐማስ መካከል እየተካሄደ ባለው ጦርነት የዘር ማጥፋት ወንጀል እየፈጸመች ነው ስትል እስራኤልን የወነጀለችው አንድ አህጉር ርቃ የምትገኘው ደቡብ አፍሪካ በአስቸኳይ ጦርነቱ ይቆም ዘንድ ትዕዛዝ እንዲሰጥ በዛሬው ዕለት የመንግስታቱን ድርጅት ከፍተኛ የወንጀል ችሎት ተማጽናለች። የአሁኑ የጋዛ ጦርነት አስርት ዓመታት ያስቆጠረው እስራኤል በፍልስጤማውያን ላይ የፈጸመችው ጭቆና አካል ነው ሲሉም ደቡብ አፍሪካውያኑ ጠበቆች ተሟግተዋል። እስራኤል በበኩሏ ከሄጉ የችሎት ሂደት መክፈቻ አስቀድማ ውንጀላውን በጥብቅ አስተባብላለች። የቦምብ ጥቃት ዛቻ ከተሰማ በኋላ በኒውዮርክ በትራምፕ ላይ የቀረበው የማጭበርበር ክስ ሂደት የመዝጊያ ክርክር ሊሰማ መሆኑ ተገለጠ። በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ የቀረበውን የማጭበርበር ክስ በሚዳኙት ዳኛ መኖሪያ ቤት ላይ የቦምብ ጥቃት ለመፈጸም ለተሰነዘረው ዛቻ የኒውዮርክ ባለስልጣናት ምላሽ ሰጥተዋል። ዛቻውን ተከትሎ ምንም አይነት ቦምብ ያለመገኘቱን አመልክተው የፍርድ ሂደቱ የመዝጊያ ክርክር በስነ ስርዓቱ መሰረት እንደሚቀጥል አስታውቀዋል። ትራምፕ የራሳቸውን የመዝጊያ ክርክር በዛሬው ዕለት ሊያቀርቡ አቅደው እንደነበር ቢገልጹም ዳኛው አርተር ኢንጎሮን እቅዱን ውድቅ አድርገውታል። ዳኛ ኢንጎሮን መጀመሪያ የቀረበላቸውን ሐሳብ የተቀበሉ ቢሆንም የትራምፕ ጠበቃ የቀድሞ ፕሬዚዳንት የሚያቀርቡትን አስተያየት ገደብ እንዲገልጹ የተስማሙበት ቀነ ገደብ በማሳለፋቸው ፍቃዱን ሊሰርዙ ችለዋል። ክብራትና ክብራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወሌ ነኝ። ስርጭቱን ከስቱዲዮ የምትቆጣጠርልን ብርሃን ኃይሉ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናጃችን ደግሞ አበባየው ገበያው፣ የምሽቱ ዋና አዘጋጅ ቆንጂት ታየ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በኢትዮጵያና በሶማሌላንድ መካከል የተደረሰውን ስምምነት እንደሚደግፍ አስታወቀ። ምክር ቤቱ ባወጣው መግለጫ ለስምምነቱ ውጤታማነት በጋራ በመቆም ሚናችንን ለመወጣት ያለንን ቁርጠኝነት ዳግም እናረጋግጣለን ብሏል። የጋራ ምክር ቤት ዋና ሰብሳቢ አቶ ደስታ ዲንቃ ምክር ቤቱ ሰፊ ውይይት አድርጎ አቋሙን ማንጸባረቁን ገልጸዋል። መንግሥት ስምምነቱን ውጥረቶችን በሚያረግብና ሀገሪቱን ለጉዳት በማያጋልጥ መንገድ ተግባራዊ ማድረግ እንዳለበትም ፓርቲዎቹ መግለጻቸውን ተናግረዋል። በሌላ በኩል አወዛጋቢው ስምምነት መፈረሙን ተከትሎ እንደሚያሳስባቸውና እንደሚቃወሙትም የገለጹ መኖራቸውን አክሎ ኬኔዲ አባተ የሚከተለውን ዘገባ አዘጋጅቷል።
የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ዛሬ ጥር 2/2016 ዓ.ም ባወጣው መግለጫ በኢትዮጵያና በሶማሌላንድ መካከል የተፈረመውን መግባቢያ ሰነድ እንደሚደግፍ አስታውቋል። ምክር ቤቱ ትናንት ባደረገው ጠቅላላ ጉባኤ ላይ የታደሙ የፖለቲካ ፓርቲዎች የስምምነቱን ማዕቀፍ፣ ዝርዝር ይዘቱን እንዲሁም ከስምምነቱ ጋር ተያይዘው ባሉ እድሎችና ስጋቶች ላይ በዝርዝር መወያየታቸውን የጠቀሰው መግለጫው ስምምነቱን ያለ ልዩነት ለመደገፍ መወሰናቸውንም አመልክቷል። ለአሜሪካ ድምጽ አስተያየታቸውን የሰጡት የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢና የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዋና ጸሐፊ አቶ ደስታ ዲንቃ ምክር ቤቱ ከውሳኔው ላይ የደረሰው ከመግባቢያ ስምምነቱ በኋላ ባሉ ለውጦች፣ የዲፕሎማሲና መሰል ጉዳዮች ላይ ሰፊ ውይይት ከተደረገ በኋላ መሆኑን አስረድተዋል።
ፖለቲካ ፓርቲዎች የምክር ቤት አባላት ሰፊና ጥልቅ ውይይት ነበረ ያደረጉበት። ብዙ ነገሮች ተነስተዋል። ለምሳሌ የዲፕሎማሲ ኢሹ ተነስተዋል። በሶማሊያ አካባቢ የተሰጡ ሪፍሌክሽኖች ወይም ደግሞ ግብረ መልሶች ጉዳይ ተነስተዋል። የዓለም ማህበረሰብ የሰጠ ያለው አተያየት ተነስተዋል። በሶማሊያ አካባቢ ያሉ ኢትዮጵያውያን ራሱ አንዳንድ ችግሮች ሊደርስባቸው ይችላል የሚል ስጋት አለ የሚል ሁሉ ተነስተዋል። ያልተነሳ ነገር የለም። እነዚህ ሁሉ ታሳቢ መደረግ አለባቸው እና መጨረሻ ላይ ያሉት ስጋቶች ያሉት ድሮባክ የሚባሉ ነገሮች እንዳሉ ሆነው የሀገሪቱ የባህር በር ማግኘት አስፈላጊ እንደሆነ የታመነበትና በመጨረሻም ይሄ የጋራ ጉዳያችን ነው። የባህር በር ጉዳይ እንደተመለከተ የጋራ ጉዳይ ነው። ይሄ የኢትዮጵያውያን ጉዳይ ነው። እንደ ሀገርም እንደ ሕዝብም የኢትዮጵያውያን ጉዳይ ስለሆነ በዚህ ላይ ልዩነት መኖር የለበትም የሚል አቋም ተይዞ ነው መግለጫም እንዲወጣ ከቤቱ ነው የተነሳው።
ወደ 60 ከሚጠጉ የምክር ቤቱ አባል ፓርቲዎች ውስጥ በጉባኤው ታድመዋል ያሏቸው 49 የፖለቲካ ፓርቲዎች በመግባቢያ ሰነዱ ላይ ከመንግስት ጋር ተመሳሳይነት ያለው ሀሳብ ማንጸባረቃቸውንም የገለጹት የምክር ቤቱ ዋና ሰብሳቢ አቶ ደስታ ስለ ስምምነቱ አተገባበር የተሰጡ ምክር ሀሳቦችንም አብራርተዋል።
ምክር ቤቱ እንግዲህ በዚህ ጉዳይ ላይ ብዙም ከመንግስት የተለየ ሀሳብ የተንጸባረቀበት አይደለም። ምክንያቱም ይሄ የጋራ ጉዳይ ነው፣ የጋራ ኢሹ ነው። መፈታት ያለበት ደግሞ ያሉትን ውጥረቶችን ግምት ውስጥ በሚያስገባ አኳኋንና በሀገሪቷ ላይ ጉዳት በማያደርስ ሁኔታ በጥንቃቄ ኃላፊነት በተሞላበት ሁኔታ ተይዞ ይደረግ የሚል አቋም ነው ያለው። ስለዚህ መንግስት አሁን የተነሱትን የዲፕሎማሲ የህዝብ ለህዝብ ግንኙነት የአቅምም ጉዳይ የህግም ጉዳይን አይቶ እያየ የሚሄድበት ሁኔታ ሊኖር በሚችል መልኩ ነው የጋራ ምክር ቤቱ አባላት የበሰለ በነገራችን ላይ የበሰለ አስተያየትና ማብራሪያ ነበር የሰጡት እና የጠየቁት።
የፖለቲካ ፓርቲዎች የጋራ ምክር ቤት ለስምምነቱ ውጤታማነት በጋራ በመቆም ሚናችንን ለመወጣት ያለንን ቁርጠኝነት ዳግም እናረጋግጣለን ያለ ሲሆን፣ መንግስት የፖለቲካ ፓርቲዎችና መላው ህብረተሰብ የበኩላቸውን አዎንታዊ ሚና እንዲወጡ የሚል ጥሪም አቅርበዋል። በሌላ በኩል በአፍሪካ ቀንድ ውጥረትን ያባባሰ መሆኑ እየተነገረለት ያለው አወዛጋቢው የመግባቢያ ሰነድ እንደሚያሳስባቸው የገለጹ አካላትም አሉ። ኢትዮጵያና ሶማሊላንድ የተፈራረሙትን የመግባቢያ ስምምነት ተከትሎ በኢትዮጵያና በሶማሊያ ያለው የፖለቲካ ሁኔታ በእጅጉ አሳስቦኛል ያለው የኦሮሞ ነጻነት ግንባር ኦነግ ሁሉም ወገን እንዲረጋጋ ጥሪ አቅርቧል። ኦነግ እሁድ ዕለት ባወጣው መግለጫ በእነዚህ በስሜት የተሞሉ ባላቸው ጊዜያት በሁለቱም በኩል ያሉት ስደተኞችና ሲቪል ዜጎች ሊከበሩ ይገባል ሲልም አሳስቧል። ከዚህ ቀደምም በእነዚህ አገሮች መካከል የተከሰቱ ተመሳሳይ ክስተቶች በኦሮሞ ስደተኞችና ሰላማዊ ዜጎች ላይ ዘላቂ የሆነ ጉዳት አድርሰዋል ያለው ኦነግ የፖለቲካ ውጥረት በበዛበት በዚህ አስጨናቂ ወቅት በሶማሊያ የሚኖሩ የኦሮሞና ሌሎች ኢትዮጵያውያን ስደተኞችን እንድትከላከሉ እንማጸናለን የሚል መልእክት ለሶማሊያ የማህበረሰብ ክፍሎች አስተላልፏል። ችግሩ በሰላም እንዲፈታ ዓለም አቀፉ ማህበረሰብ ኃላፊነቱን መወጣት እንዳለበትም ኦነግ ጠይቋል። በተያያዘ የሰነዱ መፈረም የፈጠረው ውጥረት በማህበረሰቦች መካከል መካረር እንዳያስከትልና በተለይም የስደተኞች ደህንነት እንደሚያሰጋው የኦሮሞ ውርስ አመራርና ተሟጋች ማህበር የሚባል ዋና ጽህፈት ቤቱ ዩናይትድ ስቴትስ የሚገኝ ቡድንም ሰኞ ዕለት ባወጣው መግለጫ መግለጹን መዘገባችን ይታወሳል። በእንግሊዝኛ ስሙ መጠሪያ ምህጻር ኦላ እየተባለ የሚጠራው ማህበር በማህበራዊ ሚዲያ ላይ እየወጡ ያሉ ጸረ ኦሮሞ ስሜቶችና ስደተኞች ላይ ያሉ የጥላቻ ንግግሮች በብርቱ እያሰጉት እንደሆነ አመልክቶ የሶማሊላንድና የሶማሊያ መንግስታት በከለላቸው ስር ደህንነትን ለጠየቁ ኦሮሞዎችና ሌሎችም ጥበቃ እንዲያደርጉ ጥሪ አቅርበዋል። በሌላ በኩል አሜሪካን ኢትዮጵያውያን የህዝብ ጉዳዮች ኮሚቴ የሚባል ቡድን በኤክስ ገጹ ላይ የመግባቢያ ስምምነቱን መቃወሙ ይታወቃል። በሶማሊያ ህገ መንግስት፣ በአፍሪካ ህብረት ቻርተር እና በተባበሩት መንግስታት ድርጅት መመሪያዎች መሰረት ለሶማሊያ የግዛት አንድነት አስፈላጊነት አጽንኦት እንደሚሰጥ የገለጸው ቡድኑ ኢትዮጵያ በተለያዩ ችግሮች ውስጥ መሆኗን አስታውሶ ሀገሪቱ በዚህ ሁኔታ ውስጥ እያለች ቀጠናዊ ግጭቶችን መቀስቀስ ግዴለሽነት ነው ሲልም አክሏል። የመግባቢያ ስምምነቱን በተመለከተ ከተለያዩ የውስጥና የውጭ አካላት የተሰጡ መግለጫዎችና አስተያየቶች ያልጠበቅናቸው አይደሉም ያሉት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን፣ ሆኖም የኛ የምንላቸው ሰዎች ከሌላው በላይ ሲወራጩ ሲታይ ያስቆጫል ያሳዝናልም ማለታቸው ይታወሳል። የመግባቢያ ሰነዱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ሰነዱ ተግባራዊ እንዳይሆን ዓለም አቀፍ ድጋፍ ማፈላለጓን ቀጥላለች። ኢትዮጵያ ከሶማሊላንድ በ50 ዓመት ሊዝ ለጦር መደብና ለንግድ አገልግሎት የሚውል የባህር በር እንድታገኝ፣ ሶማሊላንድ ደግሞ በሂደት ከኢትዮጵያ የሉዓላዊ አገርነት እውቅናን እንድታገኝና በኢትዮጵያ አየር መንገድ ላይም ድርሻ እንዲኖራት የሚያስችላት ነው የተባለው የመግባቢያ ስምምነት የፈጠረው ውጥረት እንደሚያሳስባቸው በርካታ የዓለም አቀፉ ማህበረሰብ አባላት መግለጻቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ሰሜን ጎንደር ዞን ጃናሞራና ጠለምት ወረዳዎች በተከሰተው ድርቅ ምክንያት ከ4000 በላይ ሰዎች ከመኖሪያ ቀያቸው ለቀው ወደ ከተሞች መሰደዳቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው ሪፖርት አስታውቋል። በሁለቱ ወረዳዎች በተከሰተው ድርቅ ከ86000 በላይ የቤት እንስሳት መሞታቸውንና ከ173000 በላይ ደግሞ መሰደዳቸውንም አመልክቷል። የጃና ሞራ ወረዳ ግብርና ጽህፈት ቤት በበኩሉ በሶስት ወራት ውስጥ ብቻ 1400 ሰዎች ቤታቸውን ለቀው ወደ ከተሞች መሰደዳቸውን ዛሬ ለአሜሪካ ድምፅ አረጋግጠዋል። ድርቁ ባስከተለው ረሃብ ምክንያት ጠለምት ወረዳን ለቀውና የአራት ቀን የእግር ጉዞ አድርገው በአጎራባቹ አድርቃይ ከተማ እንደሚገኙ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገልጸዋል። አስቴር ምስጋናው ተከታዩን ዘገባ አልካለች።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ትላንት ባወጣው ሪፖርት በአማራ ክልል ድርቅ በተከሰተባቸው የሰሜን ጎንደር ዞኖች ጃና ሞራና ጠለምት ወረዳዎች ውስጥ ከ4000 በላይ ሰዎች ተፈናቅለዋል። ከ170000 በላይ የቤት እንስሳት ደግሞ ተሰደዋል። በሰሜን ጎንደር ዞን ጠለምት ወረዳ አገጣ ጊዮርጊስ በተባለ ቀበሌ ይኖሩ እንደነበር የሚናገሩት የአካባቢው ነዋሪ ወይዘሮ በላይነሽ ገብረየስ ልጆቻቸውን ይዘው የአራት ቀን የእግር ጉዞ በመጓዝ አደርቀይ ከተማ መግባታቸውን ተናግረዋል። በአዳርቀይ ከተማ ጥሏታ በተባለ ቦታ ውሎ አዳራቸውን ዛፍ ስር ካደረጉ 2 ወር እንደሆናቸው ይገልጻሉ።
አዊር ወይ ጠምቶ በቃ ችግር የእንጀራ ችግር አመጥቶይ የእንጀራ ፍለጋ ነው የመጣሁ እንጀራ ወይ ፍለጋ ነው የመጣሁ እንጀራ ፍለጋ ስደት የመጣው ሰው ማአት ነው በቃ ማአት ነው የመጣው አልተመቸንም በቃ አዛፍነን ቤት ማን ሰጥቶነ ነው ቤቱን ማጥረነው መጠናደ አዛፍነና ያለና
በድርቅ ከተጠቁ የገጠር አካባቢዎች በስደት ወደ አድርቀይ ከተማ የሚመጡ ሰዎች ቁጥር በየቀኑ እየጨመረ እንደመጣ የሚናገሩት በአድርቀይ ወረዳ ግብርና ጽህፈት ቤት ውስጥ የአደጋ መከላከልና ምግብ ዋስትና ባለሙያ መሆናቸውን የነገሩን አቶ ጌታ ያዛን ነው። በከተማው ቁጥራቸው እጅግ የበዛ ተፈናቃዮች ልጆቻቸውን ይዘው በልመና ላይ ናቸው ብለዋል።
ወረዳችን ላይ ብዙ ስደተኞች መጥተው ገብተውብናል። ያለፈው 485 ነበር። አሁን ግን ከ600 በላይ የሆኑ በራ ላይ በቃ በከተማው በየበረንዳ ቤቱ በየእንጀራ ምግብ በሚሸጥበት ላይ በቃ አሁን አስቸጋሪ ሁኔታ ነው። ወረዳ አባማር ቀበሌ ላይ ዛፍ ላይ ተጠልለው እንደሚኖሩ አሁንም እንደምናያቸው በየማህበር ቤቱ በየክፍና ቤቱ በከተማው እንጨት በመሸጥ የአርሶ አደር እንጨት ለኩል በመግባት የአይነት እንቅስቃሴ እያደረጉ ያሉት እና አስቸጋሪ ሁኔታ ነው። በእኛ ወረዳም ድጋፍም አላገኙም። ልጆቻቸውን እየጎተቱ ለምታያቸው በየምትገቢበት አሁን አንድ ማህበር ክርስትና አለበት ማህበር አጋጣሚ እየተሰብስበው ነው ወደ 50 በላይ 60 በላይ በረንዳ ላይ የተወሰነ ያቅሙን ያ ማህበረሰብ አካፍሎ ከመብላት ስራ አለበት እያካፈለ ያለሽውን ነገር።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤንኦቻ ከአንድ ወር በፊት ባወጣው ሪፖርቱ በአማራ ክልል 2.8 ሚሊዮን ህዝብ የምግብ ዋስትና ችግር እንዳለበት ጠቅሶ የመንግስት ምላሽ ያገኙት 25% ያህሉ ብቻ እንደሆኑና በ8 ዞኖች ውስጥ የሚገኙ 713,000 ሰዎች ለአደጋ እንደተጋለጡ ማመልከቱ ይታወሳል። በአማራ ክልል ሰሜን ጎንደር ዞን 3 ወረዳዎች ማለትም በጃና ሞራ፣ በየዳና ጠለምት ወረዳዎች በ2015-16 መኸር ምርት የተከሰተው ድርቅ ባስከተለው ረሃብ 36 ሰዎች መሞታቸውንና ከ72,000 በላይ እንስሳትም መሞታቸውን በአካባቢው የሚገኘው የደባርቅ ዩኒቨርሲቲ ከአንድ ወር በፊት አደረግኩት ባለው ጥናት ይፋ አድርጎ ነበር። የጃና ሞራ ወረዳ ግብርና ጽህፈት ቤት ኃላፊ አቶ ሶሃሊ ሐሰን ዛሬ ለአሜሪካ ድምጽ በሰጡት ቃል በወረዳው ውስጥ ካሉ 37 ቀበሌዎች ውስጥ በ13 ቀበሌዎች በ2015-16 መኸር ምርት የተከሰተውን ድርቅ ተከትሎ በአካባቢው ያሉ በሺዎች የሚቆጠሩ ሰዎች እንስሳቶቻቸውን በመያዝ ወደ ከተሞች መሰደዳቸውን ገልጸዋል።
ድርቁ ምክንያት ከአካባቢያቸው የለቀቁ አባወራ እና እማወራ የቤተሰብ ኃላፊ የምንላቸው 482 ቤተሰብ 1006 በጥቅሉ 1488 ሰዎች አካባቢያቸውን ለቀው ወደ ከተማ የመጠጋት በተለይ ንዑስ ከተማዎች አካባቢ የመጠጋት ሁኔታዎች አሉ። ጃና ሞራ ወረዳ ላይ ከተማ የምንላት መካነ ብርሃን ትባላለች። መካነ ብርሃን ላይ አብዛኛው ዋሰን የምትባል ንዑስ ከተማ፣ ጭሮ ለባ ላይ ንዑስ ከተማ አለች። ቀጥሎ ደግሞ መካነ ብርሃን ዋና ከተማ፣ የጃና ሞራ ዋና ከተማ ነው። ከዛ ተጠግተው ነው እየለመኑ አንድም ለምነን በየቤተ ክርስቲያኑም በየመስጊዱም በልተን እናድራለን ሰውም ዝም ብለን ስንሞት ያይነን እያለ ወደ ከተማ የመግባት ከከተማ የመጠጋት ነገሩ በጣም ረሃቡ እየጠነከረ ሲሄድ ሳፍተር አብዛኛው ግን ከመንግስት እጅ ነው የሚጠብቁ። ከዚህ ጋር በተያያዘውን ድርቁ ላይ መሰረታዊ ችግር የገጠመን ምንድን ነው? ከመኖ እጥረቱ ጋር በተያያዘ እንስሳታቸውን ይዘው ከአካባቢ ወደ አካባቢ እየተንቀሳቀሱ ያሉ አሉ። እንዲያው እስካሁን በደረሰን መረጃ የዳልካ ከብት 306 የተሰደዳለ፣ በግና ፍየል 1200፣ የጋማ ከብት 235 ከድርቁ ጋር በተያያዘም ከንብ ሀብት ጋር በተያያዘ 1119 የልም መንጋ ዝም ብሎ የጠፋለ ያው ከምንም ይቀሰም ነገር ባለመኖሩ ድርቅ ከመሆኑ ጋር በተያያዘ አጠቃላይ 1119 መንጋ ከጥቅሞች የሆነበት ሁኔታ አለ።
በጃና ሞራ ወረዳ ጣዋታ ቀበሌ ይኖሩ የነበሩና 3 ልጆቻቸውን በመያዝ ወደ ወረዳው ከተማ መካነ ብርሃን መምጣታቸውን የገለጹት ወይዘሮ ታዘብ ጥጋቤ ለችግር መጋለጣቸውን ተናግረዋል።
እርወይ ጠምቶ ነው የመጣው የሥራ ቦታ አገኛለሁ ብዬ ወደዚህ አፍታም ዝንገት የሚያሰራ እንዳለ እንጀራ ጋግሬ እበላለሁ። ያው ተንቀሳቀሽ ጃና ሞራ ሰፊ ከተማ ነው ሲባል እበላለሁ እየመጣሁ አሁን ድርቅ ነው፣ ምንም ነገር የለም እየመጣው ወደዚህ ድርቅ ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ትላንት ባወጣው ሪፖርቱ ከድርቁ ጋር በተያያዘ በአማራ ክልል ጠለምትና ጃና ሞራን ጨምሮ 2.5 ሚሊዮን ህጻናት ትምህርት ማቋረጣቸውንም ገልጿል። የፌዴራል አደጋ ስጋት አመራር ኮሚሽንና በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ትላንት በሀገሪቱ ያለውን ወቅታዊ የሰብአዊ እርዳታ አቅርቦት በተመለከተ በጋራ ባወጡት መግለጫ በኢትዮጵያ በአምስት ክልሎች 4 ሚሊዮን የሚጠጉ ዜጎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው መግለጻቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለላከችው ዘገባ እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ቤኒሻንጉል ጉሙዝ ክልል ይወስደናል። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ለሰባት ዓመታት ገደማ ተቋርጦ የነበረው የመብራት አገልግሎት እንደገና መጀመሩን የአካባቢው ነዋሪዎችና ባለሥልጣናት ገልጸዋል። የኤሌክትሪክ አገልግሎቱ በአካባቢው በነበረው የጸጥታ ችግር ምክንያት ተቋርጦ እንደነበር የተገለጸ ሲሆን አገልግሎቱን ለማስቀጠል 42,000 ሜትር የሚሆን የመስመር ዝርጋታ መከናወኑን በኢትዮጵያ የመብራት ኃይል ኮርፖሬሽን የግንቢ ቅርንጫፍ ጽህፈት ቤት ገልጿል። ጽህፈት ቤቱ በካማሺ ተዘግቶ የነበረውን መስሪያ ቤቱን ከፍቶ አገልግሎት መጀመሩንም አስታውቋል። ናኮር መልካ ዝርዝሩን የያዘ ዘገባ ልኳል።
ላለፉት 7 ዓመታት ገደማ የመብራት አገልግሎት በመቋረጡ ጨለማ ውስጥ የመኖር ያህል ነው የተሰማን የሚሉት በቤኒሻንጉል ጉሙዝ ክልል የካማሺ ዞን ካማሺ ከተማ ነዋሪ ወይዘሮ ይርጋለም ሰለሞን ናቸው። የመብራት አገልግሎቱ ባለፈው ሳምንት ውስጥ ድጋሚ መጀመሩ የፈጠረውን ስሜት አብራርተዋል።
መብራት ከጠፋ ወደ 7 ዓመታትን አስቆጥሯል። ከ7 ዓመት በኋላ ግን ያው ማህበረሰቡን በመታገዝ ከመንግስት ጋርም በመተባበር አሁን ባለው ሁኔታ ላይ መብራት ወደ ከተማችን ገብቷል። አብዛኛው ቤት በሚባለው መብራት አገልግሎት እየሰጠ ነው። ሰራተኞችም ስራ ላይ ናቸው፣ እየሰሩ ነው። በቅርብ ቀን አጠቃለው ያስረክባል የሚል ግምት አለኝ። ማህበረሰቡማ እንግዲህ ከጨለማ ውስጥ ወደ ብርሃን ሲመጣ ያው የደስታ መግለጫው ቋንቋው ቢያጥርም እሱ በአጠቃላይ በጣም ደስተኛ ነው። ደስተኛ ከመሆኑ የተነሳ ከእነሱ ጋር በጉልበትም በሀሳብም እያገዝን ነው።
አቶ በጣሳ አያና የተባሉ ሌላ የከተማው ነዋሪ በበኩላቸው ከ2010 ዓ.ም ጀምሮ በጸጥታ ችግር ተቋርጦ የነበረው የመብራት አገልግሎት በህብረተሰቡ ላይ ፈጥሮት ነበር ያሉትን ችግር አስረድተዋል።
በፊትማ ብዙ ችግሮች አሉ። በሻማ መግዛት የምናገኘው ገንዘብ በሌላ ጥቅም ላይ የምናውለው ወደማ ሌላ ወጪ እየተዳረግን ነበር። አሁን ወፍጮ የነዳጁ በጣም ዋጋው በጣም ኃይለኛ ነው እና አስቸጋሪ ነው። ቻርጅ የምናደርገው ዱር በገንዘብ በ10 ብር በ15 ብር ነበረ። በዚህ ይህንን በአንድ በኩል ወጪ ቀንሶልናል።
ባለፈው አርብ ታህሳስ 26 ተጀመረ ያሉትን አገልግሎት ለሌሎች የካማሽ ዞን ወረዳዎች እንዲደረስም አቶ በጣሳ ጥሪ አቅርበዋል። የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ቦካ አቦሴ የመብራት አገልግሎቱ ባለፈው ሳምንት ውስጥ መጀመሩን ገልጸው በወረዳው ስር ለሚገኙ ሌሎች ወረዳዎችም ተደራሽ እንዲሆን እየተሰራ ነው ያሉትን ገልጸዋል።
ከዚህ በፊት ለ7 ዓመታት ያክል በዞናችን መብራት አገልግሎት እንዳልነበረ ይታወቃል። መንግስት አካላቶች መብራት አገልግሎት ለማህበረሰቡ አገልግሎት እንዲሰጥ ባደረጉት የስራ ትኩረት ነው እንግዲህ ማህበረሰቡ የመብራት አገልግሎት መሆን የቻሉ ዋና መስመሩ እንዲስተካከል በመድረግ ካማሺ ከተማ ላይ መብራት አገልግሎት አለ ማለት ነው። ያው እየሰራ ይገኛል። ወደ ወረዳዎች ዳምቤም ይሰራ ነበረ፣ መብራቱ እስከዛ ይደርስ ነበረ። ወደዛ ማድረስ ለማድረግ እንግዲህ መጀመሪያ እዚህ ከተማ ላይ ያለውን ጨርሶ አሁን መብራት ኃይሎች በትኩረት እየሰሩ ነው የሚገኙ ማለት ነው።
አቶ ቦካ የኤሌክትሪክ አገልግሎት ለበርካታ ዓመታት የተቋረጠበትን ምክንያትም አብራርተዋል።
ዋና ምክንያት ወደዚህ ሲመጣ የነበረ መብራት የተወሰኑ የኦሮሚያ አዋሳኝ አካባቢ ላይ የሚገኙ ቀበሌዎች አልፎ ነበር የሚመጣና አንዳንድ እንጨቶቹ ሰዎችን መንገድ ላይ ሲቆረጥ መበላሸት ችግር ሆኖ ነበረ እና መንግስትም ገፍቶ እንዳይሰራ እንግዲህ በኦሮሚያ በኩል የነበረው ጸጥታ ችግር እስከ ዛሬም ያልተፈታ ነው። ችግሩ ሆኖ ነው አሁንም የተስተካከለ በመከላከያ እጀባ እና ከኛ ከክልሉ የጸጥታ ኃይል ጋር በመተባበር መብራት ኃይል ሰራተኞች ባደረጉት ጥበቃ ነው ይህም የተሰራ ማለት ነው እንጂ አልጋ በአልጋ ሆኖላቸው አይደለም።
አገልግሎቱን በድጋሚ ለማስጀመር ስለተከናወነው ተግባር ያስረዱት ደግሞ በኢትዮጵያ መብራት ኃይል ኮርፖሬሽን የጊምቢ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሙሉጌታ ነገሰ ናቸው።
አሉ መሰናኖ ሰና መሬች ሱዳን ተረሪብሳ ሰናንዶ ተዘግል ይችላል ቴትሮች ውመትኒ ሰዋስናኖ ሰና ቀቤኘ ገና ከንኬኝ ገኔኔ ገነ ኔ ዋዳ ዋኖ ሴነኒስ
ከህብረተሰቡ ጋር ባደረግነው ውይይት መሰረት ልማቱን ለመጠበቅ ቃል ስለገቡልን ባለፈው አንድ ወር ውስጥ የሚያስፈልጉ ግብዓቶች በሙሉ ተሟልተው በካማሺ ከተማ አገልግሎቱ ተጀምሯል። ለዚህም 42000 ሜትር የሚሆን የኤሌክትሪክ ሽቦ ዝርጋታ ተከናውኗል። እንዲሁም ከ130 በላይ ኢንሱሌተርና ክሮስ አርም የተባሉ ቁሶችንም ተጠቅመን ከታህሳስ 21 ጀምሮ አገልግሎቱን አስጀምረናል። በ2010 በካማሺ ተዘግቶ የነበረው መስሪያ ቤታችንም አሁን ተከፍቶ ሰራተኞችም ተመልሰው አገልግሎት መስጠት ጀምረናል ነው ያሉት። የመብራት አገልግሎት ለበርካታ ዓመታት ተቋርጦ የነበረበት የካማሺ ዞን ነዋሪዎች መጠነ ሰፊ ለሆኑ ማህበራዊና ኢኮኖሚያዊ ችግሮች ተጋልጦ ቆይቷል። ለአሜሪካ ድምጽ ናኩር መልካ ካምቦ።
ናኮር መልካና መስግነን ወደ ትግራይ ክልል እንዘልቃለን። በትግራይ ክልል በረሃብ ምክንያት 223,000 የሚሆኑ ተማሪዎች ትምህርታቸውን ለማቋረጥ ቋፍ ላይ ናቸው ሲል የክልሉ ትምህርት ቢሮ ገልጿል። የትምህርት ቤት ምገባ መርሃ ግብርን በመጀመር ተማሪዎቹ ትምህርታቸውን ማስቀጠል ይገባል ሲልም አሳስቧል። በክልሉ ኢሮብ ወረዳ በጦርነቱና በድርቁ ምክንያት ከ3600 በላይ ተማሪዎች እንዲሁም በአጽቢ ወረዳ 10,000 የሚጠጉ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የአካባቢው አመራሮች ገልጸዋል። የተባበሩት መንግስታት እርዳታ ማስተባበሪያ ቢሮ ዩኤን ኦቻ በበኩሉ ትናንት ባወጣው ሪፖርት በትግራይ ክልል 105 ትምህርት ቤቶች በተፈናቃዮች መያዛቸውን ገልጿል። ሙሉጌታ አጽባ ዝርዝሩን ልኳል።
በትግራይ ክልል ኢሮብ ወረዳ በአካባቢው የተፈጠረው ድርቅ ባስከተለው ረሃብ ተማሪዎች ትምህርታቸውን እንዲያቋርጡ እያስገደደ ነው ሲሉ የወረዳው አስተዳዳሪ አቶ ኢያሱ ተስፋይ ለአሜሪካ ድምፅ ገልጸዋል።
ረሃብ ስላለ ተማሪዎች ትምህርትን እያቋረጡ ነው። ከ155 በላይ ተማሪዎች ትምህርት ቋርጠዋል። እስካሁን ከተገኙ ደግሞ አሁን ትምህርት የመያዝ አቅማቸው ሙሉ ፔሪየድ በሚገባበት የመቅሰም አቅማቸው በረሃብ በውሃ እጥረት የሚሄዱበት ትምህርት ርቀት ተያይዞ በችግር ላይ ነው ያሉ። አሁን በትምህርት ገበታ በትምህርት ላይ ከፍተኛ ጉዳት እያደረሰ ነው ያለው። ከዛ ደግሞ ኢሮብ ህዝብ የራሱ ብሔር፣ ቋንቋ፣ ባህል ያለው ስለሆነ እንደ ብሔር ደግሞ በሁለቱ ተከፍሎ በምንነቱ ላይ አደጋ የተጋረጠ ነው ያለው።
በወረዳው ካሉ 47 ትምህርት ቤቶች 24ቱ በኤርትራ በተያዙ አካባቢዎች የሚገኙ ናቸው ያሉት አቶ እያሱ በዚህ ዓመት መመዝገብ ይገባቸው የነበሩ ተማሪዎች ከ7600 በላይ ሲሆን የተመዘገቡት ግን 4101 ብቻ ናቸው ብለዋል። በረሃብና ተያያዥ ጉዳዮች በዚህ ወረዳ 63 ሰዎች ሕይወታቸው ማለፉም አስተዳዳሪው ተናግረዋል። በአጽቢ ወረዳም የወቅሮ ደራ አንደኛ ደረጃ ትምህርት ቤት ርዕሰ መምህር መምህርት ሚዛን ኪዳኑ በረሃብ የተነሳ ተማሪዎች ከትምህርት ገበታ እየቀሩ ነው ብለዋል።
ተመዘገቡት 365 ነበር። ከዛ ያቋራረጡት 20 ተማሪዎች ነው። ረሃቡ በትምህርት ላይ ተማሪዎች በደንብ ትምህርትም እንዳይከታተሉ አሰባቸው ወደ ሌላ እንዲሄድ አደረጉ። በደንብ ትምህርት አይከታተሉም። አብዛኛው ከትምህርት ይቀራሉ። ያው እህል ስለሌለ በረሃብ ምክንያት ተስፋ ያቋራረጡ ነው ተማሪዎቹ።
በዚህ ወረዳ ነዋሪ የሆኑት አቶ ብርሃን ክፍለም በቅርቡ ለአሜሪካ ድምፅ በሰጡት ቃል 3 ልጆቻቸው በረሃቡ ምክንያት ትምህርት እንዳቋረጡ ገልጸዋል።
ትምህርት የማይማሩ ልጆች አሉ። አንደኛው 8ኛ ክፍል፣ ሌላኛው ደግሞ 7ኛ ክፍል ተማሪ ነበሩ። ትምህርት አቋርጠዋል። እንዲሁም 3ኛ ክፍል ይማር የነበረ ትንሹ ልጅም አቋርጧል። ከየት አምጥቼ ነው የማስመዘግባቸው እንዲሁም የማስተምራቸው?
በአጥቢ ወረዳ በጦርነት እንዲሁም በድርቅና ረሃብ ምክንያት 10 ሺህ የሚጠጉ ተማሪዎች ከትምህርት ውጪ መሆናቸው የወረዳው አስተዳደር ገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ጦርነቱ በትምህርት ስርዓቱ ከፈጠረው ከፍተኛ ተጽዕኖ በተጨማሪ ድርቁና ረሃቡ በትምህርት ስርዓቱ ላይ ትልቅ ተጽዕኖ አሳድሯል ብለዋል። በትግራይ ክልል ድርቅ በተከሰተባቸው 36 ወረዳዎች 223 ሺህ ገደማ ተማሪዎች ትምህርታቸውን ለማቋረጥ አፋፍ ላይ ናቸው ሲሉ ኃላፊ አስረድተዋል።
ከአንድ ሚሊዮን በላይ ህጻናት አሉ፣ ተማሪዎች ማለት ነው። እነዚህ ሁሉ ድጋፍ ይፈልጋሉ። ነገር ግን ደግሞ ከዚህ ደግሞ ከከፋ ችግር ደግሞ የከፋ ሌላ ችግር የደረሰባቸው ደግሞ እነዚህ በድርቅ የተጎዱ በ36 ወረዳዎች ላይ የሚገኙ በ625 ትምህርት ቤቶች ውስጥ የሚማሩ ከ222940 የሚሆኑ ተማሪዎች አሁን ትምህርት የመቋረጥ ጫፍ ላይ ደርሰዋል።
የትምህርት ቤት ምገባ መርሃ ግብር በመጀመር ከትምህርት ገበታ እንዳይነጠሉ ማድረግ ይገባል ሲሉም አሳስበዋል።
ትምህርት ብቻ ተከታተሉ ያሉት ህጻናትን ብቻ ነው ኮንሲደር ያደረግነው። ለነዚህ ቢያንስ በቀን አንድ ምግብ በትምህርት ቤት የትምህርት ምገባ እንዲጀመር ነው ለፌዴራል መንግስትም ዓለም አቀፍ ማህበረሰብም እና ሌሎች ባለድርሻ አካላትን ጥሪ ያደረግነው።
በዚህ የተማሪዎች ምገባ እስከ ሰኔ ወር ድረስ 6.5 ሚሊዮን ዶላር እንደሚያስፈልግ ዶክተር ኪሮስ ተናግረዋል። የተባበሩት መንግስታት እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው ሪፖርት በበኩሉም በትግራይ ክልል 105 ትምህርት ቤቶች በተፈናቃዮች በመያያዛቸው ትምህርት ቤቶቹ ዳግም ለመክፈት እየተደናቀፈ ነው ብሏል። እንዲሁም ህጻናት ለችግር ተጋላጭነታቸው እንዲጨምር አድርጓል ሲል ገልጿል። በትግራይና አማራ ክልሎች ያለው ድርቅና የምግብ እጥረት የሚያስከትለውን ሰብአዊ ቀውስ ለመከላከል ሁለንተናዊ ድጋፍ በአስቸኳይ ያስፈልጋል ሲል የእርዳታ ማስተባበሪያ ቢሮው አሳስበዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን እናመሰግናለን። ወደ ውጪ ዘገባዎች ስናልፍ ደግሞ ወዲህ ወደ ዩናይትድ ስቴትስ እንመጣለን። የኢሚግሬሽንን ጉዳይ ይመለከታል። የዩናይትድ ስቴትስ የተወካዮች ምክር ቤት ሪፐብሊካን እንደራሴዎች የፕሬዚደንት ጆ ባይደንን ከፍተኛ የኢሚግሬሽን ባለሥልጣን ከስራቸው እንዲነሱ የማስደረግ ሐሳብ ያዘለ ክስ ሂደት ጀምረዋል። ይህ ያልተለመደ እርምጃ የተወሰደው የሁለቱም ፓርቲዎች አባላት ያሉበት ቡድን ለዩክሬን እና ለእስራኤል ተጨማሪ እርዳታ ለመፍቀድ የሚያስችል ድምፅ ለማግኘት፣ በልዋጩ ደግሞ የኢሚግሬሽን ሕጎችን የሚያስተካክል ስምምነት ላይ ለመድረስ እየተደራደሩ ባለበት ወቅት ነው። ሪፖርተራችን ካትሪን ጂፕሰን ያጠናከረችውን ዘገባ ደረጀ ደስታ እንደሚከተለው አዘጋጅቶታል።
በዩናይትድ ስቴትስ ፕሬዚደንት ጆ ባይደን ላይ ክስ እንዲመሰረት የቀረበው ጥያቄ በቀጠለበት በዚህ ሳምንት ሪፐብሊካን የምክር ቤት አባላት በአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ ላይ ሌላ የፖለቲካ ክስ ሂደት ጀምረዋል። የሪፐብሊካኑ የምክር ቤት የደህንነት ኮሚቴ ሊቀመንበር ማርክ ግሪን
Secretary Mayorkas has repeatedly lied to the American people and to the United States Congress.
ሚኒስትሩ Mayorkas የአሜሪካን ሕዝብና የዩናይትድ ስቴትስ ምክር ቤትን በተደጋጋሚ ዋሽቷል። ያደረግነው ምርመራ ሚኒስትሩ Mayorkas ሕዝቡን ያሳሳቱባቸው ከ100 በላይ ጉዳዮችን አረጋግጧል።
የአስተዳደሩን ባለስልጣን ለመክሰስ የተደረገው እንግዳ ጥረት Mayorkas ፖሊሲዎችን በመፈጸማቸው ከሐላፊነታቸው ሊነሱ አይችሉም በሚል የዲሞክራቶቹን ሕግ አውጪዎች ውግዘት አስከትሏል። በምክር ቤቱ የአገር ውስጥ ደህንነት ኮሚቴ ውስጥ ከፍተኛ ኃላፊነት ያላቸው የዲሞክራቲክ ፓርቲ ተወካይ ቤን ቶምሰን እንዲህ ይላሉ።
This is not a legitimate impeachment. Republicans want to throw political red meat.
ይህ የፖለቲካ ክስ ህጋዊ አይደለም። ሪፐብሊካኖች ለደጋፊዎቻቸው የሚሆን የፖለቲካ ደጋፊዎቻቸውን ለማስደሰት የፖለቲካ መነጋገሪያ ርዕስ ለመጣልና ለምርጫው የሚሰጠው የገንዘብ ድጋፍ እንዲቀጥል ይፈልጋሉ። በምክር ቤቱ እጅግ የሳሰው አብላጫነታቸው እየጠፋ እንደሆነም አስቀድመው ያውቃሉ።
በዚህ ሳምንት መጀመሪያ ላይ የአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ በዩናይትድ ስቴትስ ከሜክሲኮ ጋር በሚያዋስናት ድንበር ላይ ያለው ሁኔታ በምዕራቡ ንፍቀ ክበብ ታይቶ የማይታወቀው ፍልሰት አካል ነው በማለት እርምጃዎቻቸውን ተከላክለዋል።
We now need Congress to do their part and act.
አሁን የምክር ቤቱ አባላት የድርሻቸውን እንዲወጡና እንዲተገብሩ እንፈልጋለን። የስደተኝነት ስርዓታችን ጊዜ ያለፈበትና የተሰበረ ለአስር ዓመታት ማሻሻያ ሲፈልግ የቆየ ነው።
የሁለትዮሽ የሴኔት ሕግ አውጪ ቡድን ለዩክሬን የ60 ቢሊዮን ዶላር እርዳታን ያካተተው የዋይት ሀውስ የብሔራዊ ደህንነት ማሟያ ጥያቄ አካል ከሆነው ጋር የስደተኞች ሕግ የማሻሻያ ለውጦች ተካተው እንዲያልፉ ለሳምንታት ሲደራደሩ ቆይተዋል። የሕግ መወሰኛው ምክር ቤት ሪፐብሊካን አባላት ግን የዩናይትድ ስቴትስ የድንበር ደህንነቷ እስኪጠበቅ ድረስ ተጨማሪ እርዳታ አንሰጥም ብለዋል ሪፐብሊካኗ ሴኔተር ማርሻ ብላክበርን።
Why is it that they cannot figure out
የደቡብን ድንበር እንዴት ማስጠበቅ እንደሚችሉ ማወቅ ያልቻሉት ለምንድን ነው? አሁን ሚኒስትሩ ማዮርካስ ከፊት ለፊት ቆመው ድንበሩ አስተማማኝ መሆኑን ይነግሩዎታል። እንዳልሆነ ግን እናውቃለን።
ከፍተኛው የሕግ መወሰኛው ምክር ቤት ሪፐብሊካን ሚች መካነል የድንበሩን ሁኔታ ቀውስ ሲሉ ቢናገሩም ሕግ አውጪዎች የዓለም አቀፍ የጸጥታ ስጋቶችን ለመፍታት መስራታቸውን እንዲቀጥሉ አሳስበዋል።
Since the fall of the Soviet Union,
ሀገራችን ከሶቪየት ህብረት ውድቀት ወዲህ እጅግ አሳሳቢ የሆኑ የብሔራዊ ደህንነት ተግዳሮቶች ገጥመዋታል። እነሱን ለመፍታት መደረግ የነበረበት የምክር ቤቱ ኃላፊነት አሁንም አልተሟላም።
እንደ ዩናይትድ ስቴትስ መከላከያ ሚኒስቴር ፔንታገን ዩናይትድ ስቴትስ በታሳስ መጨረሻ ላይ ተፈቀደውን የመጨረሻ እርዳታ ክፍያ ወደ ዩክሬን ልኳል። በስደተኞች ጉዳይ ላይ ስምምነት እስኪደረስ ድረስ 14 ቢሊዮን ዶላር የሚጠጋ እርዳታ ለእስራኤልና የቻይናን ተጽዕኖ በኢንዶ ፓስፊክ ለመዋጋት የሚደረገው የገንዘብ ድጋፍም እንዲሁ መቆሙ ተመልክቷል። የሕግ መወሰኛው መሪ ቻክ ሹመር
passing the supplemental will be America's signal to the world.
ማሞያውን ማሳለፍ ማለት መስበሩ እንደያዝን አሜሪካን ለዓለም የምትልከው መልእክት ይሆናል።
በሪፐብሊካኑ ቁጥጥር ስር የሚገኘው የተወካዮች ምክር ቤት የሀገር ውስጥ ደህንነት ሚኒስትሩ የፖለቲካ ክስ እንዲመሰረትባቸው ከወሰነ የሕግ መወሰኛው ምክር ቤት መሪ ቻክ ሹመር ጉዳዩን በመወሰኛው ምክር ቤት እንዲታይ መፍቀዳቸው የማይመስል መሆኑ ተመልክቷል።
በመከታተል ላይ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው። ሁለተኛው የስርጭታችን አጋማሽ ላይ እንገኛለን። ቀጣዩ ሳይንስና ቴክኖሎጂ የተሰኘው ሳምንታዊ ቅንብራችን ነው። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎች የሆኑት ምህረት ገዛኝና ጓደኞቹ በትርፍ ጊዜያቸው የሚሰሩት የምግብ ማድረስ ስራ ካጋጠሙት ተግዳሮቶች መካከል መንደሮችንና ስፍራዎችን መለየት እንደሆነ ይናገራሉ። ከዚህ ችግራቸው በመነሳት በአሁን ሰዓት በአገሪቱ ላሉ ትላልቅ የትራንስፖርት አገልግሎት ተቋማት መፍትሄ መሆን የቻለውን ገበታ ማፕስ የተሰኘ የካርታና የጉዞ አቅጣጫ ጠቋሚ መተግበሪያ እንዲሰሩ አግዟቸዋል። ኤደን ገረመው ከገበታ ማፕስ ጋር መስራቾቹ መካከል አንዱ የሆነውን በምህረትህ ገዛኝን እና የአገልግሎቱ ተጠቃሚ ከሆኑት ተቋማት መካከል የአዲካ ታክሲ አገልግሎት ዋና ስራ አስፈጻሚን እንዲሁም የተቋሙን የስራ ሂደት ዲሬክተር አነጋግራ ያሰናዳችው ዘገባ ይቀጥላል።
በአዲስ አበባና በአብዛኞቹ የኢትዮጵያ ከተሞች ወደማያውቁት ሰፈር ጎራ ማለት ከፈለጉ ስፍራውን የሚያውቅ ሰው አብሮት እንዲሄድ ማስቸገር፣ አለም ደግሞ እዛኛው ህንጻ ጋር ውረድ ወይም ደግሞ ወረድ ብሎ ያለው አረንጓዴ የተቀባው አትክልት ቤት ጋር የመሳሰሉ ቁርጥ ያልሆኑ ምልክቶችን ይዞ ግራ መጋባት የተለመደ ነው። ይሄ ታዲያ በሀገሪቱ ከጊዜ ወደ ጊዜ በለውጥ ሂደት ላይ መሆኗ፣ የማህበረሰቡ የካርታና የአቅጣጫ የስፍራ ግንዛቤ ማነስ፣ እንዲሁም ደግሞ ተገቢ የሆኑ መንገዶችና የሰፈር ውስጥ አስፋልቶች ስያሜና ቁጥሮች ባለመኖራቸው እንዲሁም ባለመለመዳቸው የመጣ ነው። ዘመናዊ የትራንስፖርት አገልግሎት የሚሰጡ ተቋማትም እንደ ጉግል ማፕ ያሉ የሳተላይት ምስሎችን ለመጠቀም ይገደዳሉ። ይሁን እንጂ ጉግል ማፕም ሆነ ሌሎች የካርታና የአቅጣጫ አገልግሎት የሚሰጡ መተግበሪያዎች ዞር ዋራ የሆኑ መንደሮች ውስጥ ትክክለኛ የሆነ መረጃ እንደሌላቸው ተጠቃሚዎች ይስማማሉ። በተለይም ደግሞ ይህንን ችግር የዩኒቨርሲቲ ተማሪ ሳሉ በትርፍ ጊዜያቸው ምግብ በማድረስ ስራ ላይ ተሰማርተው የነበሩት በምህረትህ ገዛሃኝና ጓደኞች ቹ በደንብ ማስተዋላቸውን ገበታ ማፕስ ለተሰኘው ሀገርኛ የካርታና የጉዞ አቅጣጫ አገልግሎት መመስረት ትልቅ ሚና ተጫውቷል።
ስንመርጥ ያው እንትን ነው፣ በአጋጣሚ ነው። መጀመሪያ ላይ እየሰራን የነበረው የግቢ ተማሪዎች እያለን በፉድ ላይ እንደዚህ ምግብን ለሰዎች ማድረስ የሚል ነገር ሀሳብ አስበን በዛ ላይ እየሰራን ነበረ እና ያው ግቢያችን ከከተማ ትንሽ ወጣ ያለ ነገር ስለነበረ የፈለግነውን ያህል ምግብ ማግኘት በጣም ቀላል አልነበረም። ስለዚህ እሱን ችግር እንፍታ ብለን ከዛን የተነሳ ነው። እሱን እየሰራን እያለ ሎጂስቲክሱ ፓርት ላይ ግዴታ ማፒንግ ያስፈልገው ነበረ። ያለውን ነገሮች ከየት ደረሰ፣ ምን ያህል ኮስት አለው የሚሉትን ለመስራት ማለት ነው። ልክ የአፓርት ላይ ስንደርስ ጉግል ማፕን መጠቀም አለብን ብለን ለመጠቀም ስናስብና ስንጀምር የክሬዲት ካርድ ወይም ደግሞ ይሄ የውጭ ሀገር ክፍያዎችን በዶላር መክፈል የሚቻልበትን ነገር ማግኘት አልቻልም። እና ደግሞ ኢትዮጵያ ውስጥ እንደሚታወቀው ብዙ ጊዜ በቀላሉ የሚገኝ ነገርም አይደለም እሱ። እና ለተወሰኑ ሰዎች ሪዘርቭ ተደርጎ የተቀመጠ ነው። እና ስለዚህ ያ ነገር እኛን ፎርስ አደረገን ማለት ነው። በቃ ለምን የራሳችን የሆነ ነገር አንሰራም ብለን እንድናስብ አደረገን። እና ያው በፊትም ግቢም እየተማርን እያለ እንደዚህ የሆነ ብዙ ሰው ሊደፍራቸው የማይወዳቸውን ነገሮች መድፈር ይመቸን ነበር ራሳችንን ቻሌንጅ ማድረግ። እና ከኔ ጋር ያሉትን ቲሜ ውስጥ አቤኒዘር የሚባል አለ እና ሌሎችም እንደዚህ ቲም ሜምበሮች፣ በተለይ አሁን ሲቲዋችን ነው አቤኒዘር እና እሱ እና እኔ ሁለታችን እንደዚህ አይነት ነገሮች በጣም ደስ ይለናል። እና እሱ ኢኒሽቲቭን ወሰደ እና አንድ ላይ ሆነን ጀመር ነው ማለት ነው። ስለዚህ እንደዛ ነው የተጀመረው። ከዛ ጀምረ ነው ለራሳችን ተጠቀም ነው። ከዛ ውጪ ስናየው እንደዚህ አይነት የሚያቀርብም ብዙ ካምፓኒ የለም ኢትዮጵያ ውስጥ በተለይ ማለት ነው። እና ስለዚህ ለሌሎቹም ለምን አናቀርብላቸው ብለን ወደ ሰርቪሱን ወደ ማቅረብ ሄደን ማለት ነው። ስለዚህ አስበን ወይም እንደዚህ መስራት አለብን ብለን የገባነው ሳይሆን ከችግራችን ተነስተን ነው ማለት ነው።
ገበታ ማፕስ በገበታ ምግብ ማድረስ አገልግሎት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ በአራት ጓደኛሞች የተጀመረ ቡድን ነው። አሁን ላይ ቡድኑ ተስፋፍቶ ለተለያዩ የጉዞ አገልግሎት ለሚሰጡ ተቋማት መተግበሪያና ሶሉሽን በርካሽ ዋጋ ተደራሽ ማድረግ ችሏል።
ኦኬ ሶ ፋር አድቨርታይዝመንት እንትን አላልንም፣ አልሄድንበትም፣ አድቨርታይዝ ለማድረግ አልሞከርንም። ጀስት የተለያዩ ክላይንቶችን እነሱም አፕሮች የሚያደርጉን አሉ፣ እኛም አፕሮች የምናደርጋቸው አሉ። እና እየሄድን ሰርቪሳችንን እነግራቸዋለን። እና ደግሞ ኢትስ ሪል ፔን ፖይንት ነው ለእነሱ፣ ምክንያቱም አንደኛ ከጉግል በሚጠቀሙበት ጊዜ ሪሲት አያገኙም። ስለዚህ ገቢዎች መወራረድ አይችልም። እና ጀስት ኢትስ ሉዝ ነገር ለእነሱ። ኦልሶ ደግሞ በዶላር ነው የሚከፍሉት። ዶላሩን ማግኘት እሱ ራሱን የቻለ ሌላ ፔን ነው። ከዛ ደግሞ የሆነ ኢሹ ከተፈጠረ ያው ትኬት ፈጥረው የተወሰነ አንድ ሳምንት ምናምንም ሊወስድ ይችላል፣ ሶሉሽኖች በስነስርዓት እስኪያገኙ ማለት ነው። እና እነዚህ ነገሮች ስላሉ በቀላሉ ወደዚህ ለማዞር ፈቃደኛ ናቸው ብዙዎቹ ያገኘ ናቸው። እንደዛ ነው እስካሁን ድረስ ክላይንቶቻችን ስናገኝ የነበረው። አሁን ካሉት ካምፓኒዎች ትልልቅ የሚባሉት እነ አዲካ አሉ፣ እነ ዛይሮይድ አሉ፣ ናሽናል አይዲ አዲስ የተቋቋመ ገቨርንመንት እሱም አለ። እና እነዚህ እና ትንንሾችም እንደዚሁ የፉድ ዴሊቨሪ ላይ ምናምንም የሚሰሩ ደግሞ የተለያዩ ደግሞ አሉ ማለት ነው። እየመጡም ያሉ አሁን ሲስተማቸውን ኢንተግሬት እያደረጉ ያሉ የተለያዩም ደግሞ አሉ ማለት ነው። ያ እነዚህን ይመስላሉ።
የካርታና የጉዞ አቅጣጫ ስራ አገልግሎት ከፍተኛ የሆነ ጥንቃቄ እንዲሁም ደግሞ የስፍራዎች ግብዓት የሚያስፈልገው ሲሆን ሰዎች የፈለጉትን የሚያገኙበት እንዲሁም ደግሞ እነሱም ራሳቸው አስተዋጽኦ የሚያበረክቱበት የቴሌግራም ቡድን እንዳላቸውም ይጠቁማል።
ያ ቴሌግራም ላይ ቅድም ሚሽን ያደረጉት ሰው ሁሉ ማግኘት ይችላል ያልኩት አይ ቲንክ ሀገር ውስጥ እዚህ የሚጠቀም በኮል ሴንተር ሆነው የሚሰጡ አፋላጊ ምናምን የሚባሉ አሉ። ለምሳሌ ስለሆነ ካምፓኒ ስልክ ቁጥር ማግኘት ከተፈለገ የት አካባቢ ነው የሚገኘው፣ እንዴት አድርጌ አክሰስ ማድረግ እችላለሁ ምናምን የሚሉ ነገሮችን ያው ተከፍሎበት ማለት ነው እንደዚህ አይነት ሰርቪስ ፕሮቫይድ የሚያደርጉ አሉ የተለያዩ ካምፓኒዎች። እና የእኛ አላማ ምንድነው? ይህንን ራሱ ለምፎር ፍሪ እዛው ቴሌግራም ላይ ሰው በቀላሉ ለምን አያገኝም ነው። ኢንክሉዲንግ ስልክ ቁጥራቸውን ሊሆን ይችላል፣ ስለ ካምፓኒ ዲቴል ሊሆን ይችላል፣ የት አካባቢ ይገኛል ምናምን የሚሉ ነገሮች እኛ ጋር ያለውን ነገር ፕሮቫይድ ማድረጉ ላይ እሱ ላይም በነፃ የማቅረብ ነገር እየሰራ ነው። ያው ለሶሳይቲ ጉድ ሰርቪስ ብለን እናስባለን። ምክንያቱም ያው ለሁሉም ነገር ከሚከፍሉ አትሊስት በዚህኛው ነፃ መሆን ይችላል። እና ኢቨን ዋን ስቴፕ ፈርዘር ወስደ ነው ኤቲኤሞችን ሊሆን ይችላል፣ ባንክ ብራንቾችን ሊሆን ይችላል፣ አካባቢ ላይ ምን አለ። እንደውም ለክራውድ ሶርሲንግም ኦፕን አድርገ ነው የትኛው ኤቲኤም ብር አለው የትኛው ኤቲኤም ብር የለውም የሚሉትን ኢንፎርሜሽኖች በቀላሉ ማግኘት እንዲችሉ በቃ የማንንም ሰው ህይወታቸው ኢዚየር እንዲሆንላቸው ማለት ነው። በዛ በሚያገኙት ነገር ያንን ነው የምናቀርበው።
የገበታ ማፕስን አገልግሎት ከገዙ ተቋማት መካከል አንዱ የሆነው የአዲካ የታክሲ አገልግሎት ስራ አስፈጻሚ የሆነችው እርግበ ጌታቸው ተቋማቸው ከጉግል ማፕስ ወደ ገበታ ማፕስ በመቀየሩ ያገኛቸውን ተጨማሪ ጥቅሞች አጋርታለች።
ገበታ ማፕስን መጠቀም የጀመርነው ከሶስት ወር በፊት አካባቢ ነው። ከዛ በፊት የጉግል ማፕን እንጠቀም ነበረ። ሰው በሁለት ነገር እናየዋለን። አንደኛ የሎካላይዝድ በሆነ የተሰራ ሎካላይዝድ በሆነ አካሄድ ስለሆነ የተሰራው የምንፈልጋቸውን ሎኬሽኖችን ወይም አቅጣጫዎችን በሀገር ሰው ሲሰሩ ቶታሊ ዲፍረንት። የጉግል ማፕ አንዳንድ ሎኬሽኖች ሚስ ሊያደርግ ይችላል። አንድ ሆነስትሊ ኮስት ዋይስ በጣም ይገርመን ያደረገው ኮስት ወዘሎት እና ቅድምም በምረቱ ሲያራ እንደነበረው ብዙ ኮስትን ለመቅረፍ ችለናል። በአጠቃላይ ይሄን ይመስላል። ከነሱ ጋር ስንሰራ የነበረው ቀየር ወደ ገበታ ማፕ ስንቀይረው ኖቲስ በሚያደርጉት መልኩ አይደለም። አንደኛ በኋላ ኢፌክቱን ነው ማየት የሚችሉት። ኢፌክቱን ነስ ሞር ዲቴልድ የሆነ በሀገርኛ ቋንቋ የተሰራ ሎኬሽኖችን በኢዝሊ ማግኘት የሚችል ዳታ ሞር ተጨምሮ ማግኘት ይችለዋል ማለት ነው። ስለዚህ እነሱን ከማላመዱ ባሻገር ኤክሰርሳይዝ አድርገውት ከዛ በኋላ በኢፌክቱ እኛም እየመዘን ነው። አንዳንድ ዳታዎች ላይ የነበሩትን ክፍተቶች በምህረቱ ጋር ሆነን ፊል ያደረግን እንግዲህ እንደ ማሻሻያ እያደረግን አንድ ላይ እየሰራን ያለ ነው።
የአዲካ ታክሲ የስራ ሂደት ዳይሬክተር የሆኑት አቶ ወንደሰን ምትኩ ተቋማቸው ሀገር በቀል ቴክኖሎጂዎችን ለማበረታታት በሚል ኃላፊነት ወስዶ ገበታ ማፕስን መጠቀም መጀመሩን ገልጸዋል። አቶ ወንደሰን የሙከራ ሂደቱ ስኬታማ መሆኑ አዲካ በቀጣይ ከኢትዮጵያ ውጭ በሚኖሩት ስራዎች ላይም ገበታ ማፕስን ለመተግበር ፍላጎት እንዲኖረው ማድረጉንም ነው የጠቆሙት።
አዲካ ታክሲም እዚህ ሎካሊ ነው ደቨሎፕ ያደረግነው ሲስተም ነው። ለሎካል ታለንት የተለየ ፍላጎት ስላለን እና ማደግ የሚቻለውን በሎካል ታለንት ነው ብለን ስለምናስብ ገበታ ማፕን ኦኬ ዋይ ዶንት ዊ ጊቭ ኢት ቻንስ እድል ለምን አንሰጠውም ብለን ከሶስት ወር በፊት እርግበ እንዳለችው ኢንትሮዲውስ አደረግ ነው። ብዙ ራሱ ቴስት አላደረግ ነው። አሁን ያለን ውጤት በጣም አስደሳች ነው። የራሱ የሆነ ችግሮች አሉበት። ማፑ ሳይሆን የዳታ ችግር አለ። እሱ የዳታ ችግር በሚያጋጥመን ጊዜ ከስተመር ደውሎ ሎኬሽን ካጣን ቶሎ ብለን ለገበታ ማፖች እናሳውቃቸዋለን። እነሱ ያንን ማፓቸው ላይ ዳታ ቤዛቸው ላይ ያስገቡታል። እና ለእኛ ከሚያኮራን ነገር ከወጣቶች ጋር ይህንን መስራታችን ቢዝነሳችን የተሻለ መሆኑ በጣም በጣም በብዙ ፐርሰንት ነው የቀነሰ የምንከፍለው። በዶላር እንከፍል የነበረውን ነገር በብር ነው የምንከፍለው፣ ፕላስ ቀንሶልን ነው። ኦንቶፕ ኦፍ ዛት ደግሞ ሪሲትም እናገኛለን እዚሁ ማለት ነው። ከገቢዎች ጋር እሱ ማወራረድ እንችላለን። አዲካ ታክሲም ሌላ ሀገር ላይ የሄድን ስለሆነ አሁን ሳውት ሱዳን ጁባ፣ ካምፓላ ኡጋንዳ፣ ዛምቢያ ላይ ሉሳካ ላይ ለመጀመር አስበናል። ኦልሬዲ የሉሳካውን ሎንች አድርገናል። ሶ ገበታ ማፕንም እዛው ይዘን እንሄዳለን ብለን ነው ምና
የገበታ ማፕስ አጋር መስራች በምህረት ገዛኸኝ አገልግሎታቸው በመላው ኢትዮጵያ እንደሚሰራ የገለጸ ሲሆን በጥቂት ዓመታት ጊዜ ውስጥም ወደ ሌሎች የአፍሪካ ሀገራት የመስፋፋት ህልም ይዘው እየሰሩ መሆኑንም አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ቀጣዩ ዘገባም በቴክኖሎጂ ፈጠራዎች ላይ ያተኩራል። ታስክ ሞቢ ብዙም ትኩረት ባላገኙ የሥራ መስኮች ላይ የተሰማሩ ወጣቶች ተገቢውን የሥራ ክብርና ክፍያ እንዲያገኙ ለማድረግ ያለም የቴክኖሎጂ ተቋም ነው። ከመንግሥታዊና መንግሥታዊ ያልሆኑ ተቋማት ጋር በመተባበር የቤት ጽዳት፣ ቧንቧ ዝርጋታ፣ የቀለም ቅብ ሥራዎችና በመሳሰሉት አገልግሎቶች የተሰማሩ ወጣቶችን ከአገልግሎት ፈላጊዎች ጋር በስልክ መተግበሪያና ቀጥታ ጥሪ አውታሩ በኩል ያገናኛል። ሀብታሙ ስዩም ከድርጅቱ ጀርባ ካሉ ኃላፊዎችና ተጠቃሚዎች ጋር አጭር ቆይታ አድርገዋል።
ለዓመታት በጽዳት ሰራተኝነት ላገለገሉት ወይዘሮ ደሞዝ ጥላሁን ከአንድ ቀጣሪ ወደ አንድ ቀጣሪ የሚያደርጉት ሽግግር ፈተና የተሞላበት እንደነበር ያስታውሳሉ።
ብዙ ጊዜ ሰርቻለሁ ሰው ቤት። ከክፍለ ሀገር ልጅ ነኝ። ብዙ እንትኖች አሉ። ሰው ቤት ሲገባ ያው ተያዥ ያስፈልጋል። ራስን ደግሞ ያው የእኛም አመል ብቻ ሳይሆን የአሰሪዎቻችን አመል ሲከፋ መውጣታችን አይቀርም ከስራ። ያንን ነገር የተያዥ የሸፈነልን ሰው በድጋሚ ሌላ ጊዜ ተያዥ ሆነን ስንለው ደስተኛ አይሆንም። ምግብ መስራት፣ ጽዳት፣ ሁሉንም እችላለሁ፣ ግን ያው በምትችለው አቅም ለመስራት ተያዥ በራሱ አንድ እንትን ነው፣ አንድ ችግር ነው።
ይህንን መሰሉን ችግር በመቅረፍ ብዙ ትኩረት ላልተሰጣቸው ስራዎች ተገቢውን ክብርና ክፍያ ለማስለመድ ያቀደ አገልግሎት ስራ ከጀመረ 4 ዓመታትን ደፍኗል። መጠሪያው ታስክ ሞቢ ይባላል። አቶ ምስጋናው አለሙ የድርጅቱ የሰው ሀብትና ስራ አፈጻጸም ጉዳይ ኃላፊ ናቸው።
ታስክ ሞቢ አገልግሎት እንዲጀመር ያደረገው ምክንያት እንደምታውቁት ኢትዮጵያ ውስጥ የቴክኒካል የሆኑ እነዚህ የቧንቧ ስራ፣ የኤሌክትሪክ አገልግሎት፣ የቀለም የሚቀቡ እነዚህ ሙያተኞችን ለማግኘት በጣም አስቸጋሪ ነው እና እኛ ፐርሰናል ስራዎችን ለማሰራት ለቢሮ ስንፈልግ ኮንታክት የምናደርገው ሰው ማግኘት አለብን፣ እሱ ሪፈር ማድረግ አለበት ምናምን እንደዚህ አይነት ቻለንጆች ነበሩ እና እነዚህን ለምን ሶሉሽን ይዘን አንመጣም? ይሄን ችግር ለእኛ ብቻ ሳይሆን ተመሳሳይ ችግር ሊሆን ይችላል በሚል ተነጋግረን የቴክኖሎጂ ሶሉሽን እንዲገኝ ያደረግና የአይቲ ባለሙያዎችና ሀሳቡን እንትን በማለት እነዚህን የቴክኒካል ሰዎች አንድ ቦታ ላይ አንድ ፕላትፎርም አምጥተን ተጠቃሚውና አገልግሎት ሰጪው የሚገናኝበትን ፕላትፎርም መስራት አለብን ወደሚል ሀሳብ ደረስን። ከዛ በኋላ ቴክኖሎጂው ላይ የተወሰነ ስራዎች ተሰሩ። ይህንን ወደ ፕሮዳክት እንዲመጣ አደረግነው ማለት ነው።
ታስክ ሞቢ አገልግሎት ሰጪ ግለሰቦችና ተቋማትን ከአገልግሎት ፈላጊዎች ጋር ለማገናኘት የስልክ መተግበሪያ እንዲሁም የጥሪ ማዕከልን ይጠቀማል። ፈላጊ የስራ ግንኙነቶችን ለመፍጠር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር እንደሚሰራም አቶ ምስጋና ይናገራሉ።
ሰርቪስ ፕሮቫይደሮቹ ወደ እኛ እንዲመጡ ይደረጋል። መጀመሪያ እንግዲህ ለማስለመድ ይሄ አዲስም ስለሆነ ከመንግስት ጋር ነው በቀጥታ ስራውን የጀመርነው። የድሮው ዲፕሎሽን ኮሚሽን አሁን የሚኒስትሪ ኦፍ ሌበር ኤንድ ስኪል የሚባለው እነሱ ጋር በመተባበር እነዚህን ሰዎች ማግኘት ቻልን ማለት ነው። የቴክኒክና ሙያው ተመርቀው ስራ የሌላቸውን እነሱን እየመለመልን ወደኛ ሲስተም ማምጣትና ከመጡ በኋላ ደግሞ የቴክኖሎጂ እንዴት እንደሚጠቀሙ ትሬኒንግ መስጠት፣ ቴክኒካል ትሬኒንጎችን ደግሞ ሳፕላየሮች አሉ። ለምሳሌ ጃጓር የሚባል የኢንዲያን እቃዎችን የሚያቀርባለ የቧንቧና ሌሎችን ተያዥ እቃዎችን የሚያቀርብ ድርጅት ከእነሱ ጋር ፓርትነርሽፕ መፍጠር ኦን ዘ ጆብ ትሬኒንግ እንዲያገኙ በማድረግ እና ሌሎችም እነዚህ ሳፕላየሮችን ከቧንቧ ጋር ከኤሌክትሪካል ጋር የሚሰሩ ሳፕላየሮችን ስላለግን እና ከእነሱ ጋር ሆነን ኦን ዘ ጆብ ትሬኒንጉን እንዲያገኙ እናደርጋለን። ጀማሪዎቹ ጀማሪ ያልሆኑት ደግሞ ልምዱ ካላቸው ከእኛ ጋር በቀጥታ መጥተው እንዲሰሩ የቴክኖሎጂ ስልጠና እንሰጣለን።
በአገልግሎት ውስጥ የሚታቀፉ ተቋማትና ግለሰቦች ከደህንነትና ከሙያ ብቃት ጋር የተገናኙ መስፈርቶችን ማሟላታቸውን ለማረጋገጥ ድርጅቱ ጥረት እንደሚያደርግም አቶ ምስጋናው ያክላሉ።
ከእያንዳንዱ ቤት ስለሆነ የሚገቡት የሴኪሪቲ ኢሹ ሊያመጣ ይችላል የሚል ነገር ቀድመን ስላሰብን ከፖሊስ ከወንጀል ነጻ መሆናቸውን የሚያሳይ ማስረጃ ይዘው ይመጣሉ። ደብዳቤ እንጽፍላቸዋለን። ይህንን ከጨረሱ በኋላ በቀጥታ ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። አይዲ ያላቸው ምናምን ስልካቸው ሬጅስተር ይደረጋል። ትሬኒንግ ይወስዳሉ። ከዛ በኋላ ዩዘሩ ሲደውል በቀጥታ እነሱ ባሉበት ቦታ ላይ አሳይን ያደርጋቸዋል። ሂደው ስራ ሰርተው በሰዓት ክፍያቸውን ይከፍላሉ ማለት ነው። ኮምፕሌን ካለው ዩዘሩ በቀጥታ ለእኛ በኢንተርፌሱ በቴክኖሎጂ በዚህ በፕላትፎርሙ ወይም ደግሞ ለኮ ሴንተር 8191 ላይ ደውሎ ያለውን ኮሜንት መግለጽ ይችላል ማለት ነው። በዛ መልክ እየተሰራ ነው የነበረው። እንደ አጋጣሚ ሆኖ ልክ ይህን ስንጀምር ኮቪድ የገባበት ጊዜ ነበረ እና የዲስኢንፌክሽን ስራዎች ይጀመር ነበር። ዛን ጊዜ እንደምታስታውሰው የቢሮዎች ህንፃዎች የዲስኢንፌክሽን ስራዎች ነበሩ። እነሱን ጽዳትም አንዱ ካታጎሪ ስለሆነ በተለይ ከአረብ ሀገር የተመለሱ እህቶቻችን፣ ሌላም በየቤት ቁጭ ላይ የነበሩትን በዛን ሰዓት በኮቪድ ምክንያት አፌክት የተደረጉ ስራ ያጡ ልጆችን እህቶቻችንን አመተን ትሬኒንግ ሰጥተን በዚህ ሙያ ላይ በደንብ ስራ ውስጥ እንዲገቡ አደረግን። ኦልሞስት ወደ 6000 የሚሆን ስራ ክሬት አድርገናል። ያን ጊዜ የኮቪድ ብቻ ማለት ነው በክሊኒንግ።
በአሁኑ ሰዓት በታስክ ሞቢ ስር ከ2000 በላይ አገልግሎት ሰጪዎች እንደሚገኙ ሰምተናል። በዘገባችን መጀመሪያ ላይ የሰማናቸው ወይዘሮ ደሞዝ ከአንድ ዓመት ከመንፈቅ ወዲህ ከድርጅቱ ጋር ይሰራሉ። ዘመነኛው የቴክኖሎጂ አማራጭ ያመጣላቸውን መልካም ነገር እንዲህ ይናገራሉ።
ቀናውን ሰጥተው ወረቀት ሰጥተው ባቀው ምን ያንን የሰለጠንኩትን ነገር ግን በጣም በቀላሉ እንድንጠቀም አድርጎናል። ሰርተፊኬቱ በራሱ ለኛ ጥሩ ነው። እዚህ ቦታ ሰልጥነ ሰርተፊኬት አለን ተብለን ስናቀርብ ሰዎቹ ቀለል አድርገው ይህንን ስራ ይችሉታል ብለው ያስባሉ። እኛ ካያ ምናምን አልጠየቀንም። ዋስ የመሆን እንትናችንንም አስተካክሎልን ከእናት ባንክ ጋር እናት ባንክ ላይ ቁጠባ ያስቆጥበናል። የዋስ መፍታችን እናት ባንክ ነው። በጣም ተጠቃሚ ነኝ ብዬ አስባለሁ። ለሁሉም ህብረተሰብ ይህንን እኔ አሁን ስራ አጣን ለሚሉ ሰዎች በሙሉ እዛ እናገራለሁ። እዛ ሄደው የድሉ ተካፋይ እንዲሆኑ።
አቶ ተስፋዬ አሰፋ ሌላው ከታስክ ሞቢ ጋር የስራ ግንኙነት ያላቸው የጠቅላላ ገጠማ ስራ ባለሙያ ናቸው።
ቢልዲንግ የሚገነቡ ሰዎች እዛውን ሙሉ እዛውን ገንብቶ ስኬለቶን አቁሞ ከጨረሱ በኋላ የቧንቧ መስመር ዝርጋታ፣ የባኞ ቤት ገጠማዎችን ሲፈልጉ አፓርትመንት ሲሰሩ ማለት ነው፣ ለእነሱ እንደዚ አይነት አገልግሎቶች ሙሉ መስመር ዝርጋታና አሁን ያለቁ ፎቆች አሉ። አሁን ከጀርባም አንድ ፎቅ ከ12 ፎቅ በላይ እንደዚህ ይጨረስነዋል እና ሙሉ መስመር ዝርጋታ እና ከዛ ውስጥ ከገጠማው ሰራለን።
አቶ ተስፋዬ አውታሩን በመጠቀም ምን አተረፉ ስንል ጠይቀናቸዋል።
ከድርጅቱ ጋር ያለው ጠቀሜታ ምንድን ነው? በኢንተርኔት ያው አድቨርታይዚንግ ስለሚሰሩ ኢንተርኔት ተጠቃሚዎች ሊሆንም ሊሆን ቅርብ ሰዓት ነው ብዙ እንደዚህ ሰው እንደሚጠይቅ የሚያወቅኩትኝ እንደዛ ያደርጋሉ። ከዛ ውጭ ደግሞ ተቋራጭ ድርጅቶችን ኮንትራክተሮችን እየደወሉ ስለ ስራችን ኤክስፕሌን ስለሚያደርጉ አግሪመንቶችን የስራ ውሎችን ያገኛሉ። በዛ የተነሳ ተጠቃሚነቱ አለ። ያው የፋይናንሱ ሁኔታ የስራው ትንሽ ይበዛል። የፋይናንስ ሁኔታ ጥሩ ነው። ከሌላው ጊዜ ራስ ተሯሩጦ ከሚሰራው በግልም ከምናገኘው የተሻለ እነሱ ብዙ ኦፖርቹኒቲ አላቸው እና መስሪያ ቤቱንም በድርጅት ደረጃ አይደለ። ስለዚህ ሰው የማመን የማሰራት እንትኑ ፍላጎቱ እነሱ ላይ ከፍተኛ አለ። ብዙ ባለሙያ ጀምሮ ስቶባቸው ስለሚሄድ ወይ ደግሞ የማይችል ሰው ስለሚላክላች ስለሚያገኙ ለድርጅት ሲሆን ግን አስተማማኝነቱ ያው የሚችል ሰው ሄዶ ስለሚሰራ ማለት ነው።
ክብራትና ክብራን የዘገባውን ቀሪ ክፍል በማህበራዊ ገጾቻችን እና በድረ ገጻችን ላይ ታገኛላችሁ። የምሽቱ ስርጭታችን በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ፣ ከስቱዲዮ ስርጭቱን ስትቆጣጠር የነበረችው ብርሃን ኃይሉ፣ ዋና አዘጋጅ ቆንጅት ታየነች። መልካም ምሽት።